የዜና መጽሔት
የመጀመሪያው የዜና መጽሔት ዘገባችን ርዕስ የምክክር ጉባኤው ተሳታፊዎች ስለ ምክክሩ ያላቸው ተስፋና የሚጠብቁት ውጤት ይሰኛል። የኢትዮጵያ ሀገራዊ ምክክር ኮሚሽን ትናንት ሐምሌ 8 ቀን 2018 ዓ.ም ምረት ለተጀመረው የምክክር ጉባኤ አስቀድሞ 8 አጀንዳዎችን መቅረጹን አስታውቋል። የሀገር ግንባታ፣ የመንግስት አደረጃጀትና ቅርጽ፣ የፖለቲካ ስርዓትና የፖለቲካ ውክልና እንዲሁም የምርጫ ስርዓት ቀዳሚዎቹ ናቸው። በእነዚህና ሌሎች አብይ ጉዳዮች ላይ የሚመክሩት ተሳታፊዎች ከዋናው የአዳራሽ ውስጥ ምክክር ከሚጠብቁት ተስፋ ባሻገር በሚገናኙበት ስፍራ ሁሉ ምን እየተነጋገሩ እንደሆነ ዶቼ ቬለ ጠይቋቸዋል። ሰሎሞን ሙጬ ቀጣዩን ዘገባ አዘጋጅቷል።
የሀገር ግንባታ፣ የማንነትና የሀገር ባለቤትነት ጉዳዮች፣ ታሪክ እንዲሁም ማንነት፣ የጋራ ሀገራዊ ማንነትና ሴቶች፣ ሀገር ግንባታና ብዝሃነት፣ የቋንቋ፣ የባህል፣ የታሪክና ቅርስ ጥበቃ አዲስ አበባ የገቡት የሀገራዊ ምክክር ጉባኤ ተሳታፊዎች በቀዳሚነት የሚመክሩባቸው ጭብጦች ናቸው። ከደቡብ ኢትዮጵያ ክልል የሲቪል ማህበረሰብ ድርጅቶችን ወክለው የተገኙት አቶ አይኮ ውድሪ አዲስ አበባ የከተመው ጉባኤተኛ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ ውጤት እንዲያመጣ ይጠበቅበታል ባይ ናቸው።
ከሁሉ ነገር ሰላም ይቀድማል። ስለዚህ የሰላም ጉዳይ በተለይ የህግ በላይነት እንዲሰፍን በጣም እንፈልጋለን። ስለዚህ ያ ሲሆን ደግሞ እያንዳንዱ ማህበረሰብ ተንቀሳቅሶ ሰርቶ መግባት ይችላል። አንዱ አንዱን ሳይገፋ ቢነጋገሩ፣ በመቻቻል ቢነጋገሩ የዚች ሀገር እድገት ከፍተኛ ይሆናል። ምክንያቱም ከዚህ በፊት በሮንግ ናሬቲቮች በተለያየ ነገሮች ይሄ ሀገር ተመሰቃቅሏል። ግን አሁን ላይ ሰብሰብ ብለን ስንናገር ይህ ሀገር ወደ ተሻለ ሀገር ይሻገራል ብዬ ነው ተስፋ የምናደርገው።
የፌዴራል ከተሞች ማለትም የአዲስ አበባና ድሬዳዋ ነገር ሌላው ጉባኤተኛው በዝርዝር የሚመክርባቸው ናቸው ተብሏል። ለግጭትና መራራቅ፣ ለጥልና እኛና እነሱ ለሚል ውዝግብ መነሻ የሆኑ አንዳንድ የሃይማኖት ጉዳዮች፣ የታሪካዊ ቅራኔዎችና እርቅን የሚመለከቱ ርዕሶችን በቀጣይ ቀናት የምክክር አጀንዳዎች ይሆናሉ።
የሌላ ማህበረሰብ ቋንቋ፣ ስርዓት፣ በይል እኔ አውቄ የኔውን ደግሞ ለእነሱ ሲያስረዳቸው አንድ ኢትዮጵያዊ እንሆናለን ብዬ ነው ተስፋ የሚያደርገው። ትልቁ ነገር ይሄ ነው። ደግሞ ሀገር ስኖር ነው እኛ የምንኖረው።
ከአንዳንድ አካላት የጉባኤ ተሳታፊዎች ምልመላ ሂደትና ገለልተኝነቱ ላይ ጥያቄ መኖሩን ጠቅሰን የራሳቸውን ልምድ የጠየቅናቸው ከማዕከላዊ ኢትዮጵያ የመጡት ትንሳኤ በቀለ የተባሉ ሰው ይህንን መልሰዋል።
አሁን እኔ ስወከል አላወቅኩም። ገና ከተነገረኝ በኋላ ቀኑ ከደረሰ በኋላ እንደዚህ ተመርጠሻል፣ እኛን ትወክያለሽ፣ ትነግሪያለሽ፣ የእኛን ችግር አታስረጅኛለሽ ብለው መርጠው ህዝቡ ወክሎ መርጦ ህዝቡ ከመረጠኝ አምኖ ነይ የእኛን ችግር አንቺ ትችያለሽ፣ ታስረጃለሽ ካለኝ እኔ የህዝቡን ጥያቄ ወክዬ አምኜ የህዝቡን አደራ ይዤ እመጣለሁ ብዬ ነው የመጣሁት።
የሰላም ግንባታ ለምክክሩ ከተቀረጹ አጀንዳዎች መካከል አንደኛው ነው። ሌላኛው አስተያየት ሰጪ ለዶይቼ ቬለ እንዳሉት ምክክሩ ችግሮችን ይፈታል የሚል ሙሉ እምነት አላቸው። ግን ቀላል እንደማይሆን ማሳያዎችን ጭምር በመጥቀስ
በየቦታው የሚነሱ ብሔርን መሰረት ያደረጉ ግጭቶች አሉ። ብሔር መሰረት አድርጎ የሚነሱ ችግሮች የመጀመሪያው ተጠቂው ሴቶችና እናቶች ናቸው። ስለዚህ እኔ የተወለድኩበት አካባቢ እናት ጡት እያጠባች የምትሞትበት አካባቢ ነው። እሱን ነገር ይቀርፍልናል። ይሄ እኔ ፐርሰናሊ ስመጣ ይሄን ችግር ይፈታል የሚል ሙሉ ተስፋ ይዤ ነው የመጣሁት። ሞቶቹ የቀጠሉ ናቸው። ኦልሞስት ከ2010 ጀምሮ የነበረ ችግር ነው። ስለዚህ ይህን ችግር ለመጨረሻ ጊዜ ወደ መግባባት ተመጥቶ ኦፍኮርስ ልዩነቶች ይኖራሉ። ልዩነቱን ወደ መግባባት ማምጣት ነው የውይይት የመጀመሪያው ዓላማው። የተግባባንበትን ታስቀጥላለህ፣ ያልተግባባንበትን ደግሞ እየተወያየን ወደሚያግባባን መምጣት ላይ እንደርሳለን የሚል ተስፋ አለኝ። እስፔሻሊ ደግሞ ብሔርን መሰረት ያደረገ ችግር፣ ሃይማኖትን መሰረት ያደረጉ ችግሮች ለአንዴና ለመጨረሻ ጊዜ ይፈታል የሚል ተስፋ ይዤ ነው የመጣሁት።
በላይነ ሲሳይ ከአማራ ክልል የመጣ ተሳታፊ ነው። ህገ መንግስት ላይ በቂና ለሁሉም የሚስማማ የህዝብ ትድድር መርህ ያለው ማሻሻያ ይደረጋል የሚል እምነት ይዟል።
ዋናው የግጭቱ መንስኤ አንደኛ ከህገ መንግስቱ ጋር የተያዘ ይመስለኛል፣ እንደኔ ሂሳቦት ማለት ነው። ህገ መንግስቱ በድሮው ሲጸድቅና ሲዘገጅ የተወሰኑ ግለሰቦች የተሳተፉበት በመሆኑ አንዱን የበላይ አንዱን የበታች የማድረግ ሁኔታ ስላለ ያ የሚስተካከልበት መንገድ ቢኖር ሰላማዊ ሊሆን ይችላል ብዬ ይሳወተዋለኝ ማለት ነው።
እነዚህ 4000 ያህል የጉባኤ ተሳታፊዎች ከዋናው የአዳራሽ ውስጥ ምክክር በፊት በያረፉበት ስፍራ በመመገቢያና ቡና መጠጫ ቦታዎች ምን እየተነጋገሩና እንዴት እያሳለፉ እንደሆነም ጠይቀናቸዋል።
ማደሪያችን ላይ እንገናኛለን፣ ካፌ እንገናኛለን፣ በዛ ጊዜ እንነጋገራለን። ያሉት ጥሩ ነገር ብቻ ሳይሆን ችግርም ጭምር ሼር ስንደራረግ በጣም ኮንፊውዝ ያደረጋቸው በጣም አንዳንዶቹ ሁላ ያለቅሱ ነበረ።
በተለይ እንዴት ነው ማድረግ ያለብን? እርስ በርስ በፍቅር እየተዋደድን እየተነጋገርን ምን ማድረግ አለብን? ምን መምከር አለብን? እንዴት ነው አንድ መሆን የምንችለው ይላል የተነጋገርን እየተቀባባን ነው ያለነው።
ትናንት ጉባኤው ሲጀመር የመንግስታቸውን አቋም ያራመዱት ጠቅላይ ሚኒስትር አብይ አህመድ ምክክሩ በኃይለ ቃል ጀምሮ በኃይል እርምጃ የሚደመደም ያሉት የኢትዮጵያን የፖለቲካ ሁኔታ ለማስቆም ማስፈለጉን መናገራቸው ይታወሳል። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
ትናንት ስለተጀመረው የኢትዮጵያ ሀገራዊ ምክክር ጉባኤ የፖለቲካ ድርጅቶች የድጋፍም የተቃውሞ ማስተያየቶችን እያንጸባረቁ ነው። ሶስት ተቃዋሚ ፓርቲዎችና የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ጉባኤው የሀገሪቱን ቁልፍ ችግሮች ይፈታል፣ ሰላምን የሚያሰፍን ውጤትም ያመነጫል የሚል እምነት እንዳላቸው ገልጸዋል። በልዩ ልዩ ምክንያት ከምክክር ሂደቱ ቀድመው ራሳቸውን ያገለሉ ፓርቲዎች ደግሞ ጉባኤው መሰረታዊ ችግሮችን የማይፈታና አካታችነት የሚጎድለው ወሳኝ የፖለቲካ ኃይሎችንም ያገለለ መሆኑን በመጥቀስ እየተቹ ነው። ለዚህኛውም ዝርዝር ሶሎሞን ሙጬ።
ለሀገራዊ ምክክር ጉባኤው ድጋፍ ካንጸባረቁና ይህ ሁነት ዘላቂ ሀገራዊ ጥቅምና መፍትሄ ያመነጫል የሚል አቋም ካሳዩ የፖለቲካ ድርጅቶች መካከል የአማራ ብሔራዊ ንቅናቄ አብን፣ ነጻነትና ኩልነት ፓርቲ ነፓ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ይገኙበታል። አብን ኢትዮጵያ በአሁን ወቅት ያለችበትን እጅግ ውስብስብና ፈታኝ ወቅት በዘላቂነት ለመሻገር ብሔራዊ ምክክሩ ታሪካዊና ወሳኝ እድል መሆኑን ገልጿል። ድርጅቱ ታሪካዊ ያለው ይህ መድረክ የቆዩ ታሪካዊና መዋቅራዊ ያላቸው ችግሮችን በመጠገን በፍትህና በእኩልነት ላይ የተመሰረተ ጠንካራ ሀገር ለመገንባት የሚያስችል መሰረት ሊጥል ይገባል ብሏል። ሆኖም ምክክሩ የይስሙላና የጊዜ መግዣ መድረክ ሳይሆን በተግባር መሬት ላይ የሚወርድና እውነተኛ ፍሬ የሚያፈራ መሆን እንዳለበትም ትናንት ባወጣው መግለጫ አሳስቧል። ኢዜማ በበኩሉ የፓርቲው መሪ ዘመኑን የሚዋጅ የሀገረ መንግስት ግንባታ ዕጣ ፈንታ በራሳችን የምንወስንበት ሁላችንም በጋራ ቤቴ የምንላት ኢትዮጵያን ለመስራት ስርዓት ለብሩ ዘመን መሰረት የምንጥልበት ተግባር ነው ያሉትን መልእክት አጋርቷል። በተመሳሳይ ነጻነትና ኩልነት ፓርቲ ጉባኤው ከሚያለያዩን ጥቃቅን ያላቸው ጉዳዮች ይልቅ በሚያስማሙን በርካታ ሀገራዊ ጉዳዮች ተቀራርበን ተነጋግረንና ተግባብተን ለመስራት ታሪካዊ እድል ያስገኛል ሲል ለሁነቱ ያለውን ድጋፍ አሳይቷል። ሀገራዊ ምክክር ለብዙ ዓመታት በልዩ ልዩ ኃይሎች ሲጠየቅ የቆየ ጉዳይ መሆኑን ያስታወሱት የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ሰለሞን አየለ መዋቅራቸው የሀገሪቱን ዘመን ተሻጋሪ ችግሮች ለመፍታት ይረዳል ብሎ ያምናልም ሲሉ ትናንት በተጀመረው ጉባኤ ላይ ገልጸዋል።
የጋራ ምክር ቤቱ በሀገራችን ሰላምና መረጋጋትን ለማስፈን በፖለቲካ ኃይሎች መካከል መተማመን እንዲፈጠር፣ የኢትዮጵያ አዲስ የሰለጠነ የሀሳብ ፖለቲካ እሳቤ ውቅር ለመንደፍ፣ በዜጎችና በመንግስት መካከል አዲስ ማህበራዊ ውል እውን እንዲሆን አገራዊ ምክክር ብቸኛው የፖለቲካ መፍትሄ እንደሆነ በጽኑ በማመን ተግባራዊ ይሆን ዘንድ ከፍተኛ ጥረት አድርጓል። አሁንም እስከ ፍጻሜው ጥረቱን አጠናክሮ ይቀጥላል።
ከጅምሩ በምክክር ኮሚሽኑ አመሰራረትና በተቋሙ መሪዎች አሰያየም ላይ ልዩነት አለኝ ያለው የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ከምክክሩ ሀገራዊ መፍትሄ ይገኛል የሚል እምነት እንደሌለው ደጋግሞ አስታውቋል። በቅርቡ ከዶቼ ቬለ ነጋሽ መሐመድ ጋር ቃለ ምልልስ ያደረጉት የፓርቲው ሊቀመንበር መረራ ጉዲና በጉዳዩ ላይ አስተያየት እንዲሰጡ ዛሬ ደውለንላቸው ከዚህ በፊት ከሰጡት የተለየ አመለካከት እንደሌላቸው ገልጸዋል።
አካታች መሆን አለበት ዋናው እሱ አካታች አልሆነ የተከማቸ የኢትዮጵያ ፖለቲካ ችግሮችን አይፈታም። ሁለት መሰረታዊ ችግሮችን አይፈታም። ዘላቂ ሰላምና መረጋጋትን ማመጣም ዲሞክራሲያዊ ስርዓትም እንዲወለድ አያደርግም።
የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ትናንት ይህንኑ የምክክር ጉባኤውን መጀመር አስመልክቶ ባወጣው መግለጫ አግላይ ምክክር ሳይሆን ሁሉን አቀፍ ብሔራዊ መግባባት ይቅደም ሲል ተችቷል። እውነተኛ ምክክር የሚጀምረው በመተማመን ነው ያለው ፓርቲው መተማመን የሚመጣው የፖለቲካ እስረኞች ሲፈቱ፣ ጦርነት ሲቆም፣ የሀሳብ ነጻነት ሲከበር፣ ሁሉም የፖለቲካ ኃይሎች በእኩልነት ሲሳተፉና ሂደቱ ከገዢው ፓርቲ ተጽዕኖ ነጻ ሲሆን ነው ብሏል። ሂደቱንም አግላይና የገዢውን ፓርቲ እድሜ ለማራዘም የታለመ ብሎ ነቅፎታል። የፓርቲው ፕሬዝዳንት አብርሃም ሃይማኖት
ታጣቂዎች ወደ ምክክሩ አልመጡም፣ ብዙ የፖለቲካ እስረኞች አሉ፣ የዲያሎጉ ተሳታፊዎች ላይም ጥያቄዎች አሉና ዋና የፖለቲካ ኃይሎችም አልተሳተፉም። ስለዚህ እነዚህ ሁሉ ባልተስተካከሉበት የይስሙላ ዲያሎግ ማድረግ የሀገሪቱን ችግር አይፈታም።
ኮከስ በሚል የተወሰኑ የፖለቲካ ፓርቲዎችን ያሰባሰበው አካል አባል የሆነው የህብር ኢትዮጵያ ሊቀመንበር አቶ ግርማ በቀለ ደግሞ በተለይ ሀቀኛና ትጥቅ ያነሱትን ያላካተተ ምክክር ውጤቱ አደገኛ እንደሚሆን ለዶቼ ቬለ ጠቁመዋል።
ሁሉን አቀፍ አሳታፊ ሀቀኛ የብሔራዊ መግባባትና እርቅ መንፈስ የሚወርድበት በአሁኑ ሰዓት በጫካ የሚገኙትንም በአገር ቤትም ውስጥ የተለያየ አቋም ወስዶ ያሉትን ፓርቲዎች ሁሉ የሚያሰባስብ ሀቀኛ የምክክርና ድርድር መድረክ ነው መዘጋጀት ያለበት።
ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
በኢትዮጵያ ሀገራዊ የምክክር ሂደት እንዲሳተፉ የተደረጉ ተፈናቃዮች ምክክሩ በዘላቂነት ተቋቁመው ወደ ቀደመ ቀያቸው እንዲመለሱ መንገድ እንዲጠርግላቸውና ዘላቂ ሰላም እንዲያሰፍን ያላቸውን ከፍተኛ ተስፋና ስጋትም ለዶች ቬለ ተናግረዋል። ኢሳያስ ገላው ተጨማሪ ዘገባ አዘጋጅቷል።
በኢትዮጵያ የሀገራዊ ምክክር ጉባኤው መካሄድ ሲጀምር በዘመናት ቁርሾና ጸብ ውስጥም ጫፍና ጫፍ የቆሙ ሐሳቦችና ቡድኖችን በማቀራረብ በቀጣይ ለሚኖር መልካም ድል ፈንታም መንገድ መጥረግ ግብ አድርጎ ነው። በሀገራዊ ምክክር ሂደቱ ውስጥም ልዩ ትኩረት ተሰጥቷቸው በምክክሩ እንዲሳተፉ የተደረጉ የሀገር ውስጥ ተፈናቃዮችም በሂደቱ የተለያዩ ሐሳቦችን ያንጸባርቃሉ። በሐይቅ መካነ ኢየሱስ የሀገር ውስጥ ተፈናቃይ ጣቢያ የሚኖሩት አቶ ኑሪ አህመድም በርካታ ጉዳት ቢደርስብንም ኢትዮጵያውያንንና በአንድነት ተሰባስበን መምከራችን ለነገ መልካም መሆን አስተዋጽኦ አለው ሲሉ ይደመጣሉ።
አንድ ቤት እንኳን 7 ሰው የሞተበት አለ። አሁን እናቴን ተጎድቻለሁ፣ አጎቴን ተጎድቻለሁኝ። በጣም ተጎጂ ነን። ሞትና ራብ ደግሞ አንድ ነው። አሁን ደግሞ ራብ እየተዋጋን ነው በኃይለኛ። አሁን እንግዲህ እነሱም ተጎዱ፣ እኛን መቼም ሲያስለቅቁ መሰላቸው። ካሁን በኋላ እነሱም አዩት፣ እኛም አየነው። ካየነው በኋላ ደግሞ ተማምረን ወደ ቦታችን ብንመለስ በጣም ደስ ነው የሚለኝ። ቁጭ ብለን ከተወያየን እኮ የማይፈታ ነገር የለም፣ ይፈታል ነው።
በምክክር ሂደቱ ውስጥ የሀገርን ሰላም አንድነትን የሚያስጠብቁ የመፍትሄ ሀሳቦች ቢመጡ እንሻለን የሚሉት በገራዶ የስደተኛ መጠለያ ጣቢያ የሚኖሩት አቶ ይመር አሊ ከዚህ በፊት የጠፋውን ማለፍ ደግሞ አስፈላጊ ነው ይላሉ።
ዞሮ ዞሮ የጠፋው ጠፋ አይደል? መልሶ የጠፋው ነገር ስለማይገኝ ለወደፊቱም እየቀጠለ እንዲያሄድ መወያየቱ ጥሩ ነው። ነገር ግን ለወደፊት እንዳይቀጥለ የማድረግ አቅም መንግስት አብሮ ባህር ሲኖረው ነበር። አሁን ሀገራዊ ምክክር እንዲ ሀገር ሰላም ተወረደ ሀገር ውስጥ አብረን ተጠቃሚ ነው የምንሆነው። ዙሮ ዙሮ ሰላሙ በተገኘ እንጂ የምንፈልገው ሰላም ስለሆነ ሀገር ሰላም ከሆነ በቃ ከሰላም ውስጥ እንገኛለን ማለት ነው። ዙሮ ዙሮ አሁን የእኛ ሰላም ቢያጣ እንኳን ወደዚህ የመጣ ነው ይሄ ሰላም በመሆኑ ነው። ይህም ሰላም ተጠፋ ደግሞ ለአንድኛው መድረሻ ስለሌለ ሰላማዊ ምክክሩ እውነት የሚሳካ ከሆነ በጣም እንፈልገዋለን።
ኢትዮጵያ በመምከሯ አትራፊዎቹ እኛንን ያሉት አቶ አብርሃም ተፈራ በርካቶች ተፈናቅለው ባሉበት በዚህ ጊዜ ከምክክሩ በፊት መሰራት የነበረባቸው ስራዎች ነበሩ ሲሉ ተደምጠዋል።
በእርግጥ ምክክር ለሰለጠነ እና ላወቀ ሰው የበለጠ የተሻለ ነው። ከጦርነት እጥፍ እጥፍ የተሻለ ነው። ግን ምክክር ሲሆን አሁን የተወሰነው ተፈናቅሎ ሰላም ባላገኘበት፣ የተወሰነው ቤቱ መግባት ባልቻለበት፣ የተወሰነው እንዲህ ባለበት የሚደረግ ምክክር ግን ያን ያክል መፍትሄ ያመጣል ብዬ አላምነው። ተፈናቅዬ መከራዬን እየበላሁ የተመቸው ሰው ቁጭ ብሎ ስላወራ ችግሬን ይፈታልኛል ብዬ አላምነው። አሁን ላይ የምልህ ቅድሚያ የሚቀድመው ሀገርን አንድ ማድረግ ማረጋጋት፣ የሚበጠብጡ አካላትን በዱርም ይሁን በዛ ያሉትን መጀመሪያ አስተካክለህ ነው ከዛ በኋላ ምክክር ምን እናድርግ የሚመጣው እንጂ።
ምክክሩ ውጤታማ እንዲሆን በተለያየ ምክንያት የተፈናቀልን ሰዎች ወደ አካባቢያችን እንድንመለስ የመንግስት ቁርጠኝነት በእጅጉ አስፈላጊ ነው የሚሉት አቶ አደም ሰይድ፣ በዚህ የምክክር ሂደት ውስጥ ግን ሁላችን የላቀ አስተዋጽኦ ሊኖረን ይገባል ብለዋል።
ሀገራዊ ምክክሩ እንደው ትንሽ መፍትሄ ያመጣል የምንለው በተፈናቃይ ዙሪያ የሚመከረው ወደ መቋቋም የሚያደርግ ከሆነ አረጋግቶ ወደ ሀገር መመለስ የሚችል ከሆነ ምናልባት እንደው አጋጣሚ እንደው ይህን እድል ተጠቅሞ አቅጣጫ ይዞ ለተፈናቃው መፍትሄ ያመጣል የሚል እሳቤ ስላለን ነው እንግዲህ ይህንን እየጠበቅን ያለን።
ከጥላቻ መመካከር ይቅደም ያሉት ተፈናቃዮቹ ለአለመሞታችንም ሰላሙ መቅደም ይገባል ይላሉ። ይህ ምክክር ዘላቂነት ያለው መፍትሄ ይዞ እንዲመጣም የሁሉም እገዛ የሚሻ ጉዳይ ነው ሲሉ ተደምጠዋል።
መቼም ሰው ተሰበሰበ ምናልባት ከዛም ተዝም ብሎ መላ የሚያመጣ ከሆነ ማያት ጥሩ ነው። መቼም ያው መመካከርን የመሰለ ነገር ስለማይ ነው እየተመካከሩ መጥፋትም ሆነ መልማት እየተመካከሩ ይሻላል። መመካከርን ሁልጊዜ እንደሆነ እንፈልገዋለን ነው።
ከኛ በላይ አደጋ ያየ የለም። የገፈት ቀማሹ አንዱ እኔ ነኝ። ችግርም የቆየብን እኛው ነን። ይሄ መመካከሩ ሰላሙን ይህንን ሀገራዊ ምክክሩ ይረዳናል ብለን የምናስበው።
ለዶቼ ቬለ ዘገባ ኢሳያስ ገላው።
የምትከታተሉት ከዶቼ ቬለ የሚተላለፍላችሁ የዜና መጽሔት ዝግጅታችን እንደቀጠለ ነው። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ባህር አልባ ሀገር በመሆን የጂኦግራፊ ስረኛ የሆነችው በውስጣዊ ደካማነት እንጂ በሌሎች ጥንካሬ አይደለም ሲሉ ተናገሩ። አብይ ትናንት በተጀመረው አገራዊ የምክክር ጉባኤ ላይ ኢትዮጵያ ቀይ ባህርን ለሺ ዓመታት በባለቤትነት አስተዳድራ እንደነበር ተናግረው የታሪክ ባለቤትነትንም ጠቅሰዋል። በዚህ ላይ አስተያየታቸውን የሰጡ ባለሙያዎች ግን የተለያየ ሐሳብ ነው ያጋሩት።
ትናንት ረቡዕ ሐምሌ 8 ቀን 2018 ዓ.ም አዲስ አበባ ውስጥ ለአንድ ወር ግድም የሚቆየው የሀገራዊ ምክክር ጉባኤ በተጀመረበት መድረክ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ከምንም በላይ ኢትዮጵያ የጂኦግራፊ እስረኛ ያደረጋት የውስጥ ግጭት ሽኩቻ መሆኑን ገልጸዋል። ኢትዮጵያ ውስጥ ኮች ሲል የሚነቁ ያደፈጡ ለዘመናት ያልተቋረጠ የጠላትነት ስሜት ያላቸው ሀገራት አሉ በማለት ከጉንደት እስከ ጉራ፣ ከአድዋ እስከ ማጮ እንዲሁም ከካራማራ እስከ ባዱሜ የነበሩ ግጭቶች እያንዳንዳቸው ቢፈተሹ ስንሰራ ያደፈ ጡ ስንጭቃጨቅ እድል ጊዜ ጠብቆ ጣልቃ እየገቡ መሻቶቻችን እንዳንከውን የሚያደርጉ ኃይሎች አሉም ብለዋል። ጠቅላይ ሚኒስትሩ እነዚህ ታሪካዊ ጠላት ያላቸው ሀገራትን በስም ባይጠቅሱም በተለይም በቅርብ ጊዜ እንኳን ኢትዮጵያ ለዘመናት የግዛቷ አካል በማድረግ ካስተዳደረችው የቀይ ባህር የአራቃት ሸፍጥ ከምንም በላይ የውስጥ ድክመቶቻችን ነው በማለት የማያባራውን የኢትዮጵያ የእርስ በርስ ግጭቶችን ኮንነዋል።
በእኛ ስንፍና በእነሱ ጊዜም በመጠቀም የሽብልቅ ጉዞ የጥንቱን ታሪክ ብንተው በቅርቡ ቀይ ባህርን ያጣንበት አጋጣሚ የዚህ እኩይ ታሪካዊ ክስተት አንዱ መገለጫ ነው። ኢትዮጵያ ለሺ ዘመናት ያስተዳደረችውን በባለቤትነት የያዘችውን ለራሷም ለከባቢውም መጠቀሚያ ያኖረችውን ቀይ ባህር ያልተመረጠ መንግስት፣ ያልተወያየ መንግስት በሸፍጥ ኢትዮጵያን የጂኦግራፊ እስረኛ እንዲያደርግ ያደረገበት ዋናው ምክንያት በውስጥ ያለን ስንፍና እንጂ የኢትዮጵያን መሻትና ጥቅም ማስቆም የሚችል ኃይል ስለነበረ ስላለ ስለሚኖር አይደለም።
የአንድ ሀገር ዲፕሎማሲ ጤናማነት የሚታየው ከውስጥ ወደ ውጪ ነው የሚለውን አስተያየት በመስጠት ሀሳባቸውን ያጋሩን የዓለም አቀፍ ግንኙነትና የዲፕሎማሲ ባለሙያው አቶ እንዳለ ንጉሴ ናቸው። የዲፕሎማሲ ባለሙያው እንዳሉት ከውስጥ ጠንካራ መሆን በውጪም ዲፕሎማሲ ያጠናክራል።
ዲፕሎማሲ ማለት ጊቭ ኤንድ ቴክ ነው። አንዱ ፕሪንሲፕሉ ከሌለ ምን ትሰጣለህ? የአንድ ሀገር የውስጥ አቅሙ ነው ዲፕሎማሲውን ከፍም ዝቅ የሚያደርገው። ስለዚህ ኢትዮጵያን ለመጉዳት የፈለገ አካል በቀጥታ ከውጭ ወራሪ አምጥቶ የጎዳበት ጊዜ እንግዲህ የተወሰኑ ኢንስደንቶች ነው የሚታዩት። አንዱ አድዋ ነው። አሸንፈዋል ሁሉም ኢትዮጵያውያን ህዝቦች በአንድ ላይ ሆነው። ኢትዮጵያን ያሸነፈ የውጭ ወራሪ ኃይል የለም። ስለዚህ የተሰራው አጀንዳ ምንድን ነው? ከእንግዲህ በኋላ ፕሮክሲ ዋር ነው ማያካሄድ ያለብን። ኢትዮጵያውያንን በኢትዮጵያውያን ማለት የውስጥ ጉዳይን በትኩረት ማየት ብልህነት ነው። ስለዚህ ኢትዮጵያ ለምሳሌ ያህል አካባቢው ላይ ሪሶርስ አላት። የተወሰደው ከህግ ውጪ ነው፣ ከአሰራር ውጪ ነው። አንድ ሀገር እንኳን አንድ የሆነ ማህበረሰብ ይሄዳለው እንኳን ቢል በዛኛው ላይ ዘግቶ አይደለም የሚሄደው፣ እንደዛ አይደለም ፕራክቲሱን በዓለም ያለው ማለት ነው። ስለዚህ አካባቢው ሰላም እንዲሆን ከተፈለገ ኢትዮጵያ ወደዛ አካባቢ መምጣት አለባት።
ከዚህ አስተያየት በተቃራኒው ግን ሀሳባቸውን ለዶይቼ ቬለ ያጋሩት መቀመጫቸውን ዩናይትድ ኪንግደም ያደረጉት የአፍሪካ ቀንድ ፖለቲካዊ ሁናቴን በቅርበት በመከታተል ትንታኔዎችን የሚሰጡት አብዱራህማን ሰይድ፣
ጥያቄው መሆን ያለበት ኢትዮጵያ ታሪካዊ ወይም ህጋዊ መብት አላት ወይስ የላትም ነው። ይሄ ደግሞ በግልጽ የላትም በሁለቱም በኩል ማለት ነው። በባህልም በጂኦግራፊም መገልገል ግን ትችላለች። ባሉት ቀይ ባህርም ይሁን የህንድ ውቅያኖስ ወደቦች የመጠቀም መብት አላት። ከወደብ ሀገሮች ጋር ተስማምተው መጠቀም ይቻላሉ፣ ለጋራ ጥቅም ማለት ነው። ከዛ አልፎ ግን የእኛ ታሪክ የሚለው ግን በጣም አደገኛ ነው። ከኃይለስላሴ ጀምሮ በመንግስቱም አልፎ እስከ ያለው መንግስት ጨምሮ ችግራቸው መገልገል ሳይሆን የኢትዮጵያን ግዛት ማስፋፋት ብቻ ነው። ይሄ ደግሞ ኢትዮጵያ አጎራባች ጋር ጦርነት ይፈጥራል።
ጠቅላይ ሚኒስትር አብይ አህመድ ያንዣበበውን የቀጠናው ጂኦግራፊያዊ ሁናቴን በማስመልከት ትናንት ባደረጉት ንግግር ግን
ለሺ ዓመታት የኖረች የጸናች ኢትዮጵያ በቀላሉ በማይበጠስ ክር በማይበጠስ ገመድ የተሰናሰለች ኢትዮጵያ አሁን ባለው ፕሮፓጋንዳ ትዘናጋለች፣ ጥቅሟን አሳልፋ ትሰጣለች ብሎ መገመት ከንቱ ምኞት ስለሆነ ከወዲሁ የእኛን ታሪክ በትክክለኛው መንገድ አገላብጣችሁና አውቃችሁ ቀልባችሁን በመመለስ ለጋራ ጥቅም በጋራ እንድንሰራ ጥሪዬን ላቀርብላችሁ እፈልጋለሁ።
ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
ቀጣዩ ዘገባ ወደ ዩናይትድ ስቴትስ ይወስደናል። በዩናይትድ ስቴትስ ጊዜያዊ ጥበቃ የሚያገኙበት ሁኔታ ቲፒኤስ የሚቋረጥባቸው ኢትዮጵያውያኖች አማራጭ ህጋዊ መንገዶችን ማሰስ እንደሚጠበቅባቸው ተገልጿል። ዶይቼ ቬለ ያነጋገራቸው የህግ ባለሙያ ዶክተር ማህሙድ እሸቱ እንደተናገሩት ኢትዮጵያውያኑ ለሌሎች ህጋዊ የኢሚግሬሽን አይነቶች ብቁ መሆናቸውን ለመገምገም ልምድ ካለው የኢሚግሬሽን ጠበቃ ጋር መማከር አለባቸው። የአትላንታው ዘጋቢያችን ታሪኩ ኃይሉ ባለሙያውን በማነጋገር ቀጣዩን ዘገባ አጠናቅሯል።
የአሜሪካ የሀገር ውስጥ ደህንነት መምሪያ መስሪያ ቤት ለኢትዮጵያን ጊዜያዊ ጥበቃ የሚደረግበት ሁኔታ ማለትም ቲፒኤስ መቋረጡን አስታውቋል። መስሪያ ቤቱ እዚህ ውሳኔ ላይ ደረሰው የሀገር ውስጥ ሁኔታዎችን መገምገሙ ተከትሎ ሲሆን ኢትዮጵያ የጊዜያዊ ከለላ መብት መስፈርቶችን እንደማታሟላ ደምድሟል። የፖሊሲ ለውጥ በአሜሪካ በጊዜያዊ ከለላ ስር የሚኖሩና የሚሰሩ 5000 የሚሆኑ ኢትዮጵያን ዜጎችን የሚነካ መሆኑን የህግ ባለሙያው ዶክተር መሐሙድ ይናገራሉ።
የስራ ፍቃድ አፕላይ ሲያደርጉ በቲፒኤስ ውስጥ የነበሩ ሰዎች የሎንፉል አውቶራይዝስ ተያችሁ እስከ ጁላይ 10 ድረስ አድርጉ የሚል እድምታ ያለው ኖቲስ የወጣበት ተጨባጭ ሁኔታ አለ ማለት ነው። ከዚህ የምትረዳው ምንድነው? ከዚህ ጊዜ በኋላ ቲፒኤስ የሚቋረጥበት ነባራዊ ሁኔታ እንዳለ ነው ኢትዮጵያውያኖችን በተመለከተ ማለት ነው።
የፌዴራል የኢሚግሬሽን አገልግሎቶች በመላ አሜሪካ የሚሰጡት ዶክተር መሐሙድ እንደሚሉት ቲፒኤስ የሚቋረጥባቸው ኢትዮጵያን በህጋዊ መንገድ አሜሪካ ውስጥ ለመቆየት አማራጭ የኢሚግሬሽን ሁኔታ መፈለግ አለባቸው።
ቲፒኤስ አሁን መቋረጡን ተከትሎ ምን አይነት አማራጭ አላቸው የሚለው ነገር ያው በሰዎች ባሉበት ነባራዊ ሁኔታ የሚወሰን ነው የሚሆነው። ኬዝ ባይ ኬዝ ቤዚስ የሚወሰን ነው። በፋሚሊ አጀስት ሊያደርጉ ይችላሉ። እዚህ ትዳር ካገቡ የሲቲዝንሺፕ ካላቸው ሰዎች ጋር ትዳር ከመሰረቱ በዛ አይነት መልኩ ሊሄዱ ይችላሉ። አሳይለም እንደ አንድ የፖለቲካ አንድ አማራጭ ሊያዩት የሚችሉበት ነባራዊ ሁኔታ አለ። አሳይለም በተመለከተ አሁን ላይ አሳይለም አልቀረም በአሜሪካ ህግ ማለት ነው። በተለይ ደግሞ አሜሪካ ውስጥ ገብተው ላሉ የማህበረሰብ ክፍሎች እና ለቲፒኤስ ተጠቃሚዎች አሳይለም አልቀረም። ይሄ እንዳሉበት ተጨባጭ ሁኔታ የሚወሰን ሆኖ ካለው የኢትዮጵያ ኮንዲሽን ጋር ከአሁን በፊት ጉዳት ደርሶባቸው ከሆነ እና ወደፊትም ወደ ኢትዮጵያ ቢሄዱ ደግሞ በዘራቸው፣ በፖለቲካ አመለካከታቸው፣ በሃይማኖታቸው ጉዳት ሊደርስባቸው የሚችሉበት ነባራዊ ሁኔታ፣ ቶርች ሊደረጉ የሚችሉበት ነባራዊ ሁኔታ ካለ እሱም ሌላ አማራጭ ሊሆን የሚችልበት ተጨባጭ ሁኔታ ይፈጠራል። ሌላም ከቢዝነስ ሪሌትድ የሆኑ የኢሚግሬሽን ሜካኒዝሞች አሉ፣ ዲቴል የሆኑ እነዚህም እንደ አማራጭ ማየት ይችላሉ።
ኢትዮጵያውያኑ ለሌሎች ህጋዊ የኢሚግሬሽን አማራጭ አይነቶች ብቁ መሆናቸውን ለመገምገም ልምድ ካለው የኢሚግሬሽን ጠበቃ ጋር መመካከር እንዳለባቸውም የህግ ባለሙያው አስረድተዋል። የህግ ምሁሩ በቅርቡ 3 የኢሚግሬሽን ህግ ትንታኔ ሀተታዎችን ለንባብ አብቅተዋል። ሀተታዎቹ የህጋዊ መንገዶች ደንብ መተላለፍ፣ በዓለም አቀፍ የስደተኞች ህግ፣ በድንበር ላይ የአሜሪካን የጥገኝነት ሂደቶችና የአሜሪካ ጠቅላይ ፍርድ ቤት ጊዜያዊ የህግ ከለላ ማቋረጡን የተመለከቱ ናቸው። ከእነዚህ ሀተታዎች መካከል ስለ አንደኛው ሲያስረዱም እንዲህ ብለዋል።
አንድ ሰው ወደ አሜሪካ ለመግባት የግድ ቦርደር ላይ ፍቃድ አግኝቶ መግባት አለበት ነው። ያንን ፍቃድ አግኝቶ ካልገባ ደግሞ አሳይልም መጠየቅ አይችልም የሚል ፕሪዘምፕሽን የሚወስድ በባይደን አድሚኒስትሬሽን የወጣ ህግ ነበረ። ይህንን ህግ ውድቅ ያደረገ ነባራዊ ሁኔታ ያለው የፍርድ ሀተታ የሰጠ ውሳኔ ነበረና እዛ ላይ ያተኮረ አርቲክል ነው።
እነዚህ የፖሊሲ ለውጦች የአሜሪካን የኢሚግሬሽን ህግ ቁልፍ ገጽታዎች እንደገና የሚቀርጹ ሲሆን በቀጥታ ቀጣይና የወደፊት ጉዳዮችን ይነካሉ ሲሉ ዶክተር መሐሙድ አብራርተዋል። ለዶች ቨለ ሬዲዮ ለተጠናቀረው ዘገባ ታሪኮ ኃይሉ ከአትላንታ ጆርጂያ።
አድማጮች፣ የመጨረሻው የዜና መጽሔት ቅንብራችን ላይ ደርሰናል። በዓለም እግር ኳስ ጨዋታ የግማሽ ፍጻሜ ግጥሚያ አርጀንቲና ተጋጣሚዋን እንግሊዝን ትናንት 2-1 አሸንፋ የፊታችን እሁድ ለሚካሄደው የዋንጫ ሽሚያ አልፋለች። በትናንቱ ጨዋታም የእንግሊዝ የዓለም ዋንጫን የማንሳት ህልም ሆኖ ቀርቷል። በጨዋታው እንግሊዝ የመጀመሪያውን ግብ ብታስቆጥርም ወደኋላ ጠንካራ እንቅስቃሴ ያሳየው የአርጀንቲና ቡድን አከታትሎ ባገባቸው 2 ግቦች የበላይነቱን ተቀዳጅቷል። በውጤቱም አርጀንቲና ለተከታታይ 2ኛ ጊዜ ለዓለም ዋንጫ የፍጻሜ ግጥሚያ ደርሳለች። የዛሬ 4 ዓመቱን የዓለም እግር ኳስ ጨዋታ ዋንጫ የበላችው አርጀንቲና ዘንድሮም ታሳካው ይሆን? ስለ ትናንቱ የግማሽ ፍጻሜ ጨዋታና ስለ ፍጻሜው ግጥሚያ የፓሪሷን ዘጋቢያችንን ሃይማኖት ጥሩነህን በስልክ አነጋግሬያት ነበር። ሃይማኖት፣ የትናንቱ የእንግሊዝና የአርጀንቲና ጨዋታ ልብ ሰቃይ ነበረ። በስተመጨረሻ እንግዲህ አርጀንቲና እንግሊዝን 2-1 ረታለች። አርጀንቲናን ለድል ያበቃው እንግሊዞች አንድ ግብ ካስቆጠሩ በኋላ በመከላከሉ ጨዋታ ላይ ስላተኮሩ ነው ይባላልና ይህ ምን ያህል እውነት ነው?
የእንግሊዝ ብሔራዊ ቡድን ድክመት ተብሎ የተመዘገበውም እና የታየውም እንደተመለከትነውም ከሆነ ጎል ካስቆጠሩ በኋላ አሰልጣኝ ቱህል የወሰዱት እርምጃ ተጫዋቾች በበራቸው አካባቢ የመከላከልን ሲስተም ወይ ደግሞ ዘዴ መምረጣቸው የበለጠ እንግሊዝ እንድትጠቃና ያ ደግሞ ለአርጀንቲናኖች እንግዲህ በዚህ ያለ ዋንጫ እንደተመለከት ነው እስከ መጨረሻው ደቂቃ ድረስ ውጤት ገለብጡ ነው የመጡት እና አሁንም ለዛ ሲስተም የተመቸ ሆነው ነው እንግሊዞች የመጡት እና ከእንግዲህ ከ1966 በኋላ ለፍጻሜ ለማለፍ የነበራቸውን ታሪካዊ አጋጣሚ ያጡበት ምሽት ነው እና ልክ ነው።
ከግብጽ ጋር ባደረጉት ጨዋታም አርጀንቲና በግብጽ 2-0 እየተመራች ነበረ። በኋላ ግን 3 ግቦችን በተከታታይ አስገብታ ነው ያሸነፈችው እና የአርጀንቲና ቡድን ጥንካሬው በእነዚህ 2 ጨዋታዎች ወደ ኋላ ላይ ነው እና የታየው ከየት ነው የሚመጣው ይሄ ጥንካሬ?
አርጀንቲና በዚህ ዓለም ዋንጫ ላይ አስፈሪ ምትችው አርጀንቲና አይደለም የነበረው። እንደ ቡድን ግን በጣም ጠንካራ ናቸው። በተለይ ደግሞ የሜሲ ከፊት መኖር በምንም አይነት ላይ ያለውን ክፍተታቸውን እንኳን እንድትመለከች የሚያደርግ ነገር አልነበረም እና በግብጽም በነበረው ጨዋታ ላይ እንዲሁም ደግሞ ከኬፕ ቨርዲ ጋር እንግዲህ በጣም ታሪካዊ ሽንፈትንም ሊያገኙበት የሚችለውንም እድል ወደ መጨረሻ ላይ በተገኙ ደቂቃዎች ላይ ውጤት መቀልበስ ችሏል። ያ ደግሞ በተለይ የሜሲ በቡድን ውስጥ መኖርና የነ ማርቲኔዝ እነዚህ ሁሉ ጥንካሬ የበለጠ ቡድኑ እስከ መጨረሻው ደቂቃ ድረስ በመከላከሉ ምረገድ ብቲ በአማካይን ቦታ ላይ ያሉ ተጫዋቾች ሁለገብ አይነት እንቅስቃሴ ማድረጋቸው የበለጠ አርጀንቲናን እስከ መጨረሻው ደቂቃ ድረስ ተስፋ የማትቆርጥ ቡድን መሆኗን ያስመሰከረችበት ነው። በአንጻሩ ደግሞ እንግሊዝ ጎል ካስቆጠሩ በኋላ ወደ መከላከል በር ወደ መዝጋት ማዘንበላቸው ትላንትና ግን ዋጋ አስከፍሏቸዋል።
የፊታችን እሁድ አርጀንቲና እና ስፔን ለዓለም እግር ኳስ ዋንጫ የፍጻሜ ውድድር ይገጥማሉ። ሁለቱም እንደሚታወቀው ጠንካራ ቡድኖች ናቸው። ከዚህ ግጥሚያ ምን ይጠበቃል? ማንስ ዋንጫውን ይወስዳል ተብሎ ነው የሚገመተው?
እንግዲህ የሁለቱም የኳስ ደረጃቸውም ያን ያህል ልዩነት የምታመጩ አይደለም። ብዙ የአርጀንቲና ተጫዋቾች በስፔን ላሊጋ ውስጥ የተጫወቱ ናቸው። እንግዲህ አሁን ላይ የስፔን እግር ኳስ እንግዲህ ከ2010 የደቡብ አፍሪካው የዓለም ዋንጫ በኋላ እንግዲህ የዓለም ዋንጫን ካነሱ በኋላ ስፔኖች በጣም በብዙ ረገድ ከታች ጀምሮ እስከ ላይ ያለው የብሔራዊ ቡድን እድገታቸው በጣም አስገራሚ ነው ያለው። በዛው ልክ ደግሞ አርጀንቲና በዚህ ባለፈውም የዓለም ዋንጫ ላይም አሁን ላይም ይሄ የሜሲ ጄኔሬሽን በጣም ውጤታማነቱን በዚህ በኮፓ አሜሪካም እያስመሰከረ የመጣ ብሔራዊ ቡድን ነው እና የሁለቱ መገናኘት እንግዲህ እንደ ላቲን እና እንደ አውሮፓ የእግር ኳስ ደረጃ ምን ላይ እንደደረሰ የሚያሳይ ነው እና ፉክክሩ ቀላል ይሆናል ብዬ አልጠብቅም። ጨዋታው ቀላል አይሆንም። ለደረጃውም የሚደረገው የእንግሊዝና የፈረንሳይ ጨዋታም እንደዚሁ ሌላ አጓጊ ነገሮች ይኖሩታል። በተለይ ከጎል አግቢ ኮከብነቱን ከመውሰድ አንጻር በኬሊያን ምባፔ እና በሜሲ መካከል የሚኖረው ፉክክርም እንደዚሁ ይሄ የደረጃ ጨዋታ ነው ብለን እንደው ዝም ብለን የምናልፈው ነገር አይሆንም እና ትልቅ ፉክክር ይደረግበታል ብዬ ነው የማስበው።
ሃይማኖት ጥሩነህ ከፓሪስ በጣም አመሰግናለሁ
ለነበረን ቆይታ። እጅግ አድርጌ አመሰግናለሁ።
አድማጮች፣ በዚሁ እንግዲህ የዛሬው የዜና መጽሔት ዝግጅታችን ያበቃል።